ಅಮ್ರೇತಿ ಕೊಪ್ಪಿ ಬೋರುತಿ ಒಲ್ತಿದೆ ನಗಾತಿನೂ ಬುಲ ಅಮ್ಮ ಅಫಾನ
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በጣም ከባድ ሰብአዊ ቀውስ ነው።
የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር ዳንኤል በቀለ ለአሜሪካ ድምፅ በተለይ ከሰጡ ቃለ ምልልስ የተወሰደ ነው።
ግን ወረዳ በኩጂ ቀበሌ በንጹሃን ዜጎች ላይ የደረሰው ጥቃትን ተከትሎ ከፌዴራል ሚኒስትር ዴኤታ አንድ ሰው ጀምሮ ወደ 5 የሚሆኑ የክልሉ ከፍተኛ አመራሮች በቁጥጥር ስር የዋሉበት ሁኔታ አለ።
እኚህኛው ደግሞ የቤንሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መለስ በየነ ናቸው። አድማጮች፣ ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ይህ የሐሙስ ታህሳስ 15 2013 ዓ ም የአውሮፓውያን ገና ዋዜማ ምሽት ልዩ ዝግጅታችን ነው። በዓለም ዙሪያ በተለያዩ ሀገሮች ለምትኖሩ በዓሉን ለምታከብሩ አድማጮቻችን እንኳን በሰላም አደረሳችሁ። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከዕለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
አስተልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ቤንሻንጉል ጉሙዝ ክልል መተከል ውስጥ በዜጎች ላይ እየተፈጸመ ያለው ጭፍጨፋ ኢሰብአዊ አድራጎት መሆኑንና በእጅጉ እንዳሳዘናቸው የገለጹት ጠቅላይ ሚኒስትር አብይ አህመድ ችግሩን ከመሰረቱ ለመፍታት መንግስት አስፈላጊው የተቀናጀ ኃይል እንዲሰማራ ማድረጉን አስታወቁ። የኢትዮጵያ የሰብአዊ መብት ኮሚሽን ትናንትና ባወጣው መግለጫው ጥቃቱ በመልኩም በስፋቱም ከዚህ ቀደም ከነበረው የተለየ መሆኑን ገልጾ መንግስት በአካባቢው የተቀናጀና የተጠናከረ የህግ ማስከበር ስራ መስራት አለበት ብለዋል። ይህ በዚህ እንዳለ ትናንትና በመተከል ዞን ቡለን ወረዳ በኩጂ ቀበሌ በታጣቂዎች ለተገደሉት ዜጎች የወል የቀብር ስነ ስርዓት ተከናውኗል። የቤንሻንጉል ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ እንዳስታወቀው በድርጊቱ እጃቸው አለበት ተብለው የተጠረጠሩ ከፌዴራል እስከ ዞን ድረስ ያሉ 7 አመራሮች በቁጥጥር ስር ውለዋል። የሟቾቹ ቁጥርም እየተጣራ መሆኑን ገልጿል። ዝርዝሩን ያካተተ ዘገባ በአብይ ርዕስ ይቀርባል። ዋሽንግተን ዲሲ ውስጥ ዩ ስትሪት ወይም ዩ ጎዳና ተብሎ በሚጠራው የኢትዮጵያውያን ምግብ ቤቶችና የንግድ ድርጅቶች የሚበዙበት ቦታ ሊትል ኢትዮጵያ፣ ትንሿ ኢትዮጵያ የሚል የጎዳና ስያሜ ያገኘ። ዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ዲሲ ውስጥ የሚኖሩ ኢትዮጵያውያን ይህ ስያሜ እንዲሰጥ ከ20 ዓመታት በላይ የረጅም ጊዜ ጥረት ማድረጋቸውንና በመጨረሻም በከተማይቱ ምክር ቤት የጎዳና ስያሜው ሊፈቀድ መቻሉን ገልጸዋል። የኬንያ ፖሊስ በነገው ዕለት የሚውለውን የፈረንጆች የገና ወይም ክሪስማስ በዓል ተያይዞ ሀገሪቱ የተለያዩ የወንጀል ድርጊቶች እንዳይከሰቱ ለመከላከል ተጨማሪ የጥበቃ አባላትን በሀገሪቱ ዙሪያ እንዳሰማራ አስታውቋል። የሀገሪቱ የፖሊስ አዛዥ ሂለሪ ሙያምባይ በኬንያ የትራፊክ አደጋው እየጨመረ መምጣቱን አመልክተው በበዓሉ ሰሞንም ሕዝቡ ተገቢውን ጥንቃቄ እንዲያደርግ አሳስበዋል። ገልሞ ዳዊት ከናይሮቢ ቀጣዩን ዘገባ አስተላልፏል።
የ2020 የገና በዓልን አስመልክተው የኬንያ ፖሊስ በሀገሩ ያለውን ጸጥታን ለመቆጣጠር የኬንያ ማረሚያ ቤት ጠባቂዎችንና የትራፊክ ሕግ አስከባሪዎችን ማሰማራቱን አስታውቋል። የኬንያ ፖሊስ አዛዥ ሂለሪ ሙያምባ በበዓል ወቅት ወንጀል ስለሚበዛ ኬንያ ባላት የፖሊስ ኃይል ላይ ተጨማሪ 5000 የጸጥታ ኃይሎች ተሰማርተዋል ብለዋል።
The National Police Service, as we have partnered with our colleagues.
የኬንያ ፖሊስ ከኬንያ ማረሚያ ቤቶች አስተዳደር ከትራፊክ ቢሮና ከአቃቢ ሕግ ዋና መስሪያ ቤት ጋር በስራ ላይ ነው። ሁሉም ኬንያውያን በዓሉን በሰላም እንዲያሳልፉ በሕግ ማስከበር ረድፍ ያለን ሁላችንም በመላ አገሪቱ በበቂ ሁኔታ ተሰማርተናል። ምናልባት የጸጥታ ችግር ቢከሰት በተለመደው አድራሻ ወይም በአቅራቢያቸው ባለው ፖሊስ ጣቢያ ጥቆማ ከሰጡ ወዲያው እርዳታ ማግኘት ይቻላል ብለዋል ዋና አዛዡ። የኬንያ ፖሊስ አዛዥ ሂለሪ በኬንያ የበርካቶች ህይወት እየቀጠፈ ስላለው የትራፊክ አደጋ አስጠንቅቀዋል። ኢንስፔክተር ጄኔራል ሂለሪ በኬንያ ከጥር 2020 እስከ ታህሳስ 2020 ብቻ ከ3300 በላይ ኬንያውያን በትራፊክ አደጋ ህይወታቸው ማለፉን ገልጸው ይህም ከባለፈው ዓመት አሃዝ ጋር ሲነጻጸር በ9% ጨምሯል ብለዋል። ሂለሪ ጨምረው የተሰማሩት የህግ አስከባሪዎች አላግባብ የሚያሽከረክሩ ሾፌሮችን ህግ ለመጣስ የሚንቀሳቀሱ ማናቸውንም አካላት በንቃት ይከታተላሉም ብለዋል። በመጨረሻም በአገሩ ታውጆ ያለው የሰዓት እላፊ ገደብ በቦታው እንዳለ መሆኑን የሀገሩን ዜጎች አስተዋውሰው የገናና የአዲስ ዓመት በዓልን ሲያከብሩ የኬንያ ጤና ሚኒስቴር ያስቀመጠውን ቅድመ ጥንቃቄንም ችላ እንዳይሉ አስጠንቅቀዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ።
ገልሞዳዊትን ለዘገባው አመሰግናለሁ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አውሮፓ ለመድረስ ሊሞክሩ የተሳፈሩባት ጀልባ ቱኒዚያ ጠረፍ ላይ ሰጥማባቸው ቢያንስ 20 የሚሆኑ ፍልሰተኞች ህይወታቸው ማለፉ ተሰማ። የቱኒዚያ የመከላከያ ሚኒስቴር እንደገለጸው አስከሬኖቹን ሲፋክስ የምትባል ከተማ ባህር ዳርቻ ላይ ያገኙአቸው አሳ አጥማጆች ናቸው። 5ቱን በህይወት ያተረፏቸው ሲሆን አሁንም ያልተገኙ 20 ተሳፋሪዎች አሉ ብለዋል። የቱኒዚያ የባህር ኃይል ለፍለጋ እንደተሰማራ ገልጸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አመታዊ የመከላከያ ወጪ ህጉን በትናንትናው ዕለት ድምጽ የመሻር ስልጣናቸውን ተጠቅመው ጥለውታል። በዩናይትድ ስቴትስ ምክር ቤት በሁለቱም ፓርቲዎች አባላት ሰፊ ድጋፍ ያለፈውን የመከላከያ ወጪ ህግ የተቃወሙት ፕሬዚደንቱ ለቻይናና ለሩሲያ የቀረበ ስጦታ ሲሉ ገልጸውታል። ብሔራዊ የመከላከያ ወጪ ንጋጌ ተብሎ የሚጠራው ህጉ ለወታደራዊ መርሃ ግብሮች የሚውል 740 ቢሊዮን ዶላር ወጪ የሚፈቅድና ለሀገሪቱ የጦር ኃይል አባላት የ3% የደሞዝ ጭማሪ የሚሰጥ እንደነበረ ነው የተመለከተው። የሰራዊት ቁጥር፣ የጦር መሳሪያና የሰራተኛ አስተዳደርን በመሳሰሉ ጉዳዮች ለመከላከያ ሚኒስቴር የፖሊሲ ምሪቶችንም የሚሰጠው ይኸው ህግ ነው። የተወካዮች ምክር ቤት አፈጉባኤዋ ናንሲ ፔሎሲ የፕሬዝደንቱን እርምጃ ወታደሮቻችንን የሚጎዳ እጅግ አስገራሚ ግዴለሽነት ሲሉ ገልጸውታል። ወደ ዓለም አቀፍ የኮቪድ-19 ዜናዎች ስናልፍ በቻይናው ሲኖቫክ ኩባንያ የተቀመመው የኮቪድ-19 ክትባት በመጨረሻ ምዕራፍ የሰው ላይ ሙከራው ከ50% በላይ ውጤታማ ሆኖ ተገኝቷል ሲሉ የብራዚል ተመራማሪዎች ተናገሩ። ሆኖም የብራዚል መንግስት ንብረት የሆነው የምርምር ተቋም የክትባት ሙከራውን ውጤት በሲኖቫክ ጥያቄ መሰረት ይፋ አናደርግም ነው ያለው። ይህም የክትባቱ ስራ ግልጽነት የጎደለው ነው የሚለውን ጥያቄ እንደገና አስነስቶታል። ኮሮናቫክ የሚል ስያሜ የተሰጠው የሲኖቫኩ ክትባት ሙከራ ባለፈው ጥቅምት ወር በአንደኛው የምርምሩ በጎ ፈቃደኛ ተሳታፊ ላይ ከበድ ያለ ችግር በመፍጠሩ ተብሎ በተገለጸው ሁኔታ ምክንያት ሙከራው ተቋርጦ እንደነበረ የሚታወስ ነው። በዩናይትድ ስቴትስ ጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ መሰረት እስካሁን በዚህ በሽታ በዓለም ዙሪያ ከ1.7 ሚሊዮን በላይ ሰዎች ሕይወታቸውን አጥተዋል። እነርሱን ጨምሮም በአጠቃላይ በቫይረሱ የተያዙ ሰዎች ቁጥር ከ78.7 ሚሊዮን በላይ አሻግቧል። የቻይናው ሲኖቫክም ቫይረሱን ለመከላከል የሚበጅ ክትባት ለመስራት እየተጣደፉ ካሉት በርካታ የመድኃኒት ኩባንያዎች መካከል አንዱ ነው። ይህ በዚህ እንዳለ በላቲን አሜሪካ የመጀመሪያው የሆነው የክትባት አቅርቦት በትናንትናው ዕለት ሜክሲኮ ሲቲ ደርሷል። ፋይዘር እና ባዮንቴክ የሰሩት ክትባት ከቤልጅየም ተጭኖ ሲገባ የሜክሲኮ የጤና ሚኒስትር ተቀብለው ዛሬ የወረሽኙ ማክተም የተጀመረበት ምዕራፍ ነው ሲሉ ተናግረዋል። ሜክሲኮ 1.4 ሚሊዮን የፋይዘሩን ነጠላ ክትባቶች ታገኛለች ነው የተባለው። ትናንት የደረሰው ምን ያህሉ እንደሆነ ባለስልጣናቱ አልገለጹም። ሆኖም ዛሬ የጤና ሰራተኞችን መክተብ እንጀምራለን ብለዋል። ይህ በዚህ እንዳለ ዩናይትድ ስቴትስ በጀመረችው የኮቪድ-19 የክትባት እንቅስቃሴ ሁለተኛ ሳምንቷን ልታጠናቅቅ ነው። በዚሁ ጊዜ ውስጥ ክትባቱ የደረሳቸው በአብዛኛው የጤና ጥበቃ ሰራተኞችና በጤና እንክብካቤ ቤቶች የሚኖሩ አረጋውያን የሆኑት ቁጥር ወደ 1 ሚሊዮን እንደሚጠጋ ነው የተገለጸው። ሆኖ ሆኖ ይህ ቁጥር ፌደራሉ መንግስት ኦፕሬሽን ዋርፕ ስፒድ በተባለው መርሃ ግብሩ ከወጠነው ግብ ጋር ሲነጻጸር በእጅጉ ያነሰ ነው። መንግስቱ ብዙ ሚሊዮን ክትባቶች ተመርተው እስከ አመቱ መጨረሻ 20 ሚሊዮን ሰዎችን እንከትባለን የሚል ውጥን ይዞ ሲንቀሳቀስ እንደነበረ ይታወቃል። የኦፕሬሽን ዋርፕ ስፒድ ዋና አማካሪ ዶክተር ሞሴፍ ስላዊ ክትባቱን ማዳረሱ ረጅም ያለ ጊዜ እንደሚወስድ አስጠንቅቀዋል። ክትባቱን የማቅረቡን ቃላችንን እናሳካለን፣ ሰውን የመከተቡ ሂደት ግን ካሰብነው በላይ ዝግ ያለ ነው ሲሉ ነው ያስረዱት። በሌላ በኩል የፕሬዝደንት ትራምፕ አስተዳደር ከፋይዘር እና ባዮንቴክ ተጨማሪ 100 ሚሊዮን ነጠላ ክትባቶችን $2 ቢሊዮን ለመግዛት ከስምምነት ደርሷል። ይህም ከቀጣዩ የአውሮፓ 2021 ዓመተ ምህረት ሐምሌ ወር ድረስ አገሪቱ የሚኖራትን የክትባት አቅርቦት መጠን ወደ 200 ሚሊዮን ከፍ ያደርግላታል። መጨረሻም ሰሞኑን በይፋ የተገለጸው ስፋት ያለው የሳይበር ስለላ ዘመቻ በክፍለ ሀገርና አካባቢ አስተዳደሮች ላይ ጉዳት ያደረሰ መሆኑን የዩናይትድ ስቴትስ የኮምፒውተር ደህንነት ቢሮ አስታወቀ። ብዙ ተጨማሪ ዝርዝር መረጃ ግን አልሰጠም። ሶላር ዊንድስ በሚባለው የዩናይትድ ስቴትስ የቴክኖሎጂ ኩባንያ የዩናይትድ ስቴትስ የፌደራል መንግስቱ የኮምፒውተር መረብ ውስጥ ሰርስሮ ለመግባት የተጠቀመው የኮምፒውተር ጥቃት ዘመቻ በፌደራል የክፍላተ ሀገርና የአካባቢ አስተዳደሮች እንዲሁም ቁልፍ በሆኑ የመሰረተ ልማት ተቋማትና የግል ዘርፍ ድርጅቶች ላይ ጉዳት እንዳደረሰ ነው የተገለጸው። ተቋሙ ባወጣው መግለጫ የትኞቹ መንግስታዊ አካላት ላይ ጉዳት እንደደረሰ በዝርዝር አልገለጸም። እስካሁንም ጥቂት የፌደራሉ መንግስት መስሪያ ቤቶች፣ የገንዘብ፣ የንግድና የኤነርጂ ሚኒስትሮችን ጨምሮ በኮምፒውተር መረባቸው ላይ ጉዳት እንደደረሰ አረጋግጠዋል። ከፍተኛ የዩናይትድ ስቴትስ መንግስት ባለስልጣናት የኮምፒውተር ስርዓት ስርሰራና ጥቃቱን ያደረሰች ሩሲያ ነች ብለው ይወነጅላሉ። ክሬምሊን አስተባብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ለሰዓቱ የዓለም ዜናዎች ቆንጅታዬን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ታህሳስ 15 2013 ዓ.ም የአውሮፓውያን ገና ዋዜማ ምሽት ልዩ ዝግጅታችን ነው። በዓለም ዙሪያ በተለያዩ ሀገሮች ለምትኖሩ በዓሉን ለምታከብሩ አድማጮቻችን እንኳን በሰላም አደረሳችሁ። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በሰዓቱ የዓለም ዜና የጀመረው ዝግጅታችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በዝግጅታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አቪር እስከ ማለፋችን አስቀድሞ ቆየት ብለው ከሚሰሙት ዝግጅቶች አንዱን እናሰማችሁ።
ትሚትን ላደረግናት ነገር ይቅርታ አላለው አላለም። ትሚትን ስላባረርናት ይቅርታ አላለው አላለም። ትሚት ደስ ሳይላት ወጥታለች እና እሱ ጥሩ አይደለም እንደዛ ነው ያለው። እኔ ደስ ሳይል ራሴ አይደለም የወጣሁት፣ እነሱ ናቸው አባረሩኝ።
በሰው ሰራሽ ልህቀት ዙሪያ ስለሚታዩ መድሎችና ፍትሐዊነት በርከት ያሉ ጥናቶችን ያደረገችውንና በድንገትም ከስራዋ በመሰናበቷ በዓለም ዙሪያ ትልቅ መነጋገሪያ የሆነችውን ትምኒት ገብሩን ድምፅ ነው የሰማችሁት። ዝርዝሩ በሁለተኛው አጋማሽ ጠብቋት። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ጥቃቱ በመልኩም በስፋቱም ከዚህ በፊት ከነበረው የተለየ መሆኑን መንግስት በአካባቢው የተቀናጀና የተጠናከረ የህግ ማስከበር ስራ መስራት አለበት ብለዋል። ይህ እንዲህ እንዳለ በትናንቱ ጥቃት እጃቸው አለበት የተባሉ ከፌዴራል እስከ ዞን ድረስ ያሉ 7 አመራሮች በቁጥጥር ስር መዋላቸውን የቤንሻንጉል ጉሙዝ ክልል የሟቾችን ቁጥር አስመልክቶ እየተጣራ ነው ብሏል። አስቴር ምስጋናው ዝርዝሩን ይዛለች።
አሁን ቀጠናውን በበላይነት የሚመራው የሀገር መከላከያ ሰራዊት በወሰደው እርምጃ 42 መደምሰሳቸውን የመተከል ዞን ኮማንድ ፖስት አዛዥ ኮሎኔል አያሌው በየነ ለሀገር ውስጥ ሚዲያዎች ማምሻውን ገልጸዋል። በተያያዘ ዜና ትላንት በቡለን ወረዳ በኩጂ ቀበሌ የሞቱት ንጹሐን ዜጎች የወል ቀብራቸው ዛሬ መፈጸሙን በቦታው የተገኙት የአይን እማኝ አቶ ሰይድ መሐመድ ገልጸውልኛል።
የማስድ ያክርን ዛሬ ተለብሰዋል። ያው በእንትን አልብሰዋቸዋል። ያው በዶዘር ተቆፍሮ አልብሰዋቸዋል። ያው የተገኙትም ተለብሰዋል። 200 አካባቢ ናቸው ተለብሰዋል።
ማን ነው ይህን ጉዳይ መጥቶ ያስፈጸመው? የመንግስት አካል አለ ወይስ የአካባቢው ነዋሪ ነው?
የመንግስት አካል ነው እንጂ አካባቢ ነዋሪዎች ሲጨርሰው በራሳቸው ፈርተው ለቀው ነው። ያው ስብሰባ ላይ እኮ ትናንትና ጀምረን መከላከያው ሰብስቧቸው እያለን እየሰበሰብን በሸራ እያነሰን አንድ ላይ አድርገናቸው ነበረ። ያው ከዛ በኋላ በማደርም ቻንስ ስለሌለን እዛ ቦታ ላይ ፈራን ተናቸው መጣን። ዛሬ ያው ሲወርዱ ተከተለናቸው አብረው እንትናሉ።
በቤንሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ ትናንት ከሌሊቱ 10 ሰዓት ላይ የታጠቁ ኃይሎች ከመቶ በላይ ንጹሃን ዜጎች መግደላቸውን መዘገባችን ይታወሳል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ በቤንሻንጉል ክልል መተከል ውስጥ በዜጎች ላይ እየተፈጸመ ያለው ጭፍጨፋ ኢሰብአዊ ተግባር መሆኑንና በእጅጉም እንዳሳዘናቸው ገልጸዋል። ችግሩን ከመሰረቱ ለመፍታትም አስፈላጊውን የተቀናጀ ኃይል እንዲሰማራ መደረጉን ገልጸዋል። የኢትዮጵያ ሰብአዊ መብት ኮሚሽን ትናንት ባወጣው መግለጫ በክልሉ ያለው የሰብአዊ መብት ጥበቃ በከፍተኛ ሁኔታ እየተዳከመ መሆኑን ገልጿል። ኮሚሽነር ዳንኤል በቀለ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ የደረሰውን ጥቃት እንዲህ ይገልጹታል።
ኢትዮጵያ ሰብአዊ መብት ኮሚሽንም ከዚህ በፊት ክትትል እያደረገ በየጊዜው የጉዳዩን አሳሳቢነት እየገለጸ በክልሉና በፌዴራል መንግስት አንድ የተቀናጀ ምላሽ እንዲሰጥበት ስንወተውት የቆየን የነበር መሆኑ ይታወሳል። አሁን በቅርብ የደረሰው ጉዳት ደግሞ በጣም ከዚህ በፊት ከነበሩት ለየት የሚያደርገው አንደኛ መጠኑ በጣም ከፍተኛ የነበረ መሆኑ፣ ከፍተኛ ግፍና ጭካኔ በተሞላበት መንገድ በጣም በርካታ ሰዎች እስካሁን ባለን ግምት መሰረት በትንሹ ከመቶ በላይ ሰዎች በአሰቃቂ ሁኔታ ተገድለዋል። ብዙ ሰዎች የአካል ጉዳት ደርሶባቸዋል። ቤታቸው፣ ንብረታቸው በእሳት ተቃጥሎ ወድሟል። የተሰበሰበ እርሻ ምርታቸው በተሰበሰበበት ቦታ ላይ እና በከፊልም ደግሞ እዛው በእርሻ ቦታ ላይ ጭምር በእሳት ተቃጥሎ ወድሟል። ስለዚህ በጣም እጅግ አሳዛኝ የሆነ ከፍተኛ ቀውስ ነው የደረሰው። በጣም በርካታ ሰዎች ከአካባቢያቸው ተፈናቅለዋል። ቤተሰቦች ተለያይተዋል። ስለዚህ በጣም ከባድ አሳዛኝ ሰብአዊና ሰብአዊ መብት ቀውስ ነው አስቴር።
ከዚህ በፊት የታጠቀ ኃይል እንዳለ በተደጋጋሚም እንደገለጻችሁ ትላንትናም ደግሞ ገልጻችኋል እና ትላንትና በወጣው ሪፖርት ግን ከጫካ የወጣ ሳይሆን ማህበረሰቡ በመልክ የሚታወቁ በስም የሚያውቋቸው ከማህበረሰቡ ውስጥ ያሉ ሰዎች ሁሉ የተሳተፉበት ነው የሚል መረጃ ነው ይዛችሁ የወጣችሁ። እስኪ ምን ማለት ነው ይሄ?
እርግጥ ነው አስቴር እንዳልሽው ከዚህ በፊት በብዛት ጥቃቱ ይፈጸም የነበረው ወደ ጫካ የሚገቡ የታጠቀ ቡድን አለ። ከአንድ ቀበሌ ሌላ ቀበሌ በተለያየ ጊዜ በድንገት ሳይታሰብ እየተከሰተ ነበር አካባቢው ላይ ጥቃት የሚሰነዝረው። አሁን ትላንትና ወዲያ በተከሰተው አደጋ እዚህ ቡለን ወረዳ ውስጥ ከጂ የሚባል ቀበሌ ላይ የደረሰ ጥቃት ነው። በዛ ጥቃት ውስጥ ግን ያው ከጫካ የሚመጡ ይህን ጥቃት የሚፈጽሙ የታጠቁ ኃይሎች አሉ፣ አሁንም ነበሩ። የእነሱ መኖር እንደተጠበቀ ሆኖ ግን በአካባቢው ያሉ ሌሎች ሰዎችም በጥቃት ውስጥ እንደተሳተፉበት ከተጎጂዎቹ ከሰበሰብነው መረጃ መረዳት ችለናል። እንግዲህ ይህ አካባቢ የተለያዩ ብሔር ብሔረሰቦች የሚኖሩበት አካባቢ ነው። በተለይ ይሄ ቦታ የአማራ ተወላጆች፣ የሽናሻ ተወላጆች፣ የኦሮሞ ተወላጆችን ጨምሮ ሌሎችን ብሔር ብሔረሰቦች ያሉበት ነው እና በተወሰነ መጠን አካባቢው ላይ በተለያዩ ማህበረሰቦች መካከል የሚፈጠር ውጥረት አለ። ብሔርን ማንነት መሰረት ያደረገ የፖለቲካ ውጥረት ማለት ነው። ስለዚህ አንዳንድ ጊዜ ግጭቱ በዛ መልክ ይገለጣል እና የአካባቢው ነዋሪዎችን በግጭት ውስጥ ሲሳተፉ ታይቷል አሁን። ስለዚህ ከዚህ በፊት ከነበሩት ጥቃቶች ትንሽ ለየት የሚያደርገው አንድ መልኩ ነው። በሌላ በኩል ግን በዋነኛነት ይህንን ጥቃት የሚቀሰቅሱት፣ የሚያቀጣጥሉት፣ የሚፈጽሙት እና የሚያስፈጽሙት የታጠቁ ቡድኖች ስለሆኑ በፌዴራል እና በክልሉ መንግስት አማካኝነት አንድ ጠንከር ያለ የጸጥታ ምላሽ ይጠይቃል።
የትላንትናው ጥቃት ብሔርን መሰረት ያደረገ ጥቃት ነው ልንለው የሚያስችል ነው?
የትላንትናውን ክስተት ብቻ ለይተን ከሆነ የምንነጋገረው የትላንትናው ብዙ ሰዎች የተለያዩ ሰዎች የተጠቁበት ነው። ስለዚህ አንድ ብሔርን ብቻ ለይቶ የተፈጸመ ክስተት ነው ማለት አይቻልም። ምክንያቱም አካባቢው ላይ የአማራ ተወላጆችን፣ የኦሮሞ ተወላጆችን፣ የሽናሻ ተወላጆችን ያሉበት አካባቢ ነው። እስካሁን ባለን መረጃ መሰረት በብዛት ተጎድተዋል ተብሎ የሚታሰበው የሽናሻ ተወላጆች ናቸው። ነገር ግን ሁሉም አይነት ሰዎች ጉዳት ደርሶባቸዋል። ስለዚህ በአጠቃላይ በሲቪል ሰዎች ላይ ያነጣጠረ ጥቃት ነው ማለት ይቀላል። ግን አካባቢው ላይ ከዚህ በፊት ሲከሰቱ የነበሩ ግጭቶች ግን የብሔር ጠባይ የነበራቸው መሆኑ ይታወቃል።
መንግስትም የተጠናከረና የተቀናጀ የህግ ማስከበር ስራ መስራት አለበት ብለዋል።
ይህንን ጥቃት የሚፈጽም የታጠቀ ቡድን አለ። ጥቃት እያደረሰ ጫካ ውስጥ እየገባ እየጠፋ እየተደበቀ ተመልሶ እየመጣ ጥቃት ያደርሳል። ስለሆነም ይህንን ለማስቆም የክልሉ መንግስት ከፌዴራል መንግስት ጋር በመቀናጀት ጠንካራ የሆነ የፌዴራል መንግስት ጣልቃ ገብነትን ይጠይቃል። ከክልሉ መንግስት አቅም በላይ የሆነ ነገር እንደሆነ መቼም በግልጽ የሚታይ ነው። ስለዚህ በአጠቃላይ የመተከል ዞን አስተዳደርን ጨምሮ ጠንከር ያለ ከፍተኛ የሆነ የጸጥታ አቅም በመፍጠር አንደኛ ጥቃት እያደረሱ ያሉትን ሰዎች ተቆጣጥሮ ለፍትህ ማቅረብ፣ ሁለተኛ ለአካባቢው ነዋሪዎች በሙሉ ደህንነትን ለማረጋገጥ እንዲያስችል የመተከል ዞንን ምናልባት በፌዴራል መንግስት ጸጥታ ጥበቃ መዋቅር ስር እስከ ማድረግ የሚያደርስ አይነት ፈጣን የሆነ የጸጥታ ምላሽ የሚሻ ይመስለኛል። አስቴር፣
የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ስለሰጡ ማብራሪያ እጅግ አድርጌ አመሰግናለሁ። ይህ በእንዲህ እንዳለ በመተከል ዞን ቡለን ወረዳ በኩጂ ቀበሌ በታጠቁ ኃይሎች የሞቱ ሰዎች ቁጥር እየተጣራ መሆኑን የገለጹት የቤንሻንጉል ጉምዝ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መለስ በየነ እጃቸው አለበት ተብለው የተጠረጠሩ 7 አመራሮች በቁጥጥር ስር መዋላቸውን ገልጸዋል።
የጉዳት መጠኑ በቁጥር ይሄ ነው የሚባለው ነገር ገና እያጣራን ስለሆነ የደረሰ ጉዳት ግን በጣም እጅግ አሳዛኝና መሆን የሌለበት እንደሆነ ነው ያየ ነው። ይህ ተከትለው እንግዲህ ቀደም ሲልም መተከል ዞን የሚፈጠሩ ችግሮችን ለመፍታት የክልሉ መንግስት በየደረጃው በጸጥታ ኃይልም ይሁን በአመራር ደረጃም ቢሆን ችግሩን እንዲፏፏም አደረጉ፣ ችግሩን እንዲሰፋ አደረጉ የሚባሉ በተለያዩ መረጃዎች ላይ ተመስርቶ እርምጃዎችን እየወሰደ ህግ እያስከበረ የነበረበት ሁኔታ የሚታወስ ነው። በትናንትና ሁለትም ቡለን ወረዳ በኩጂ ቀበሌ በንጹሃን ዜጎች ላይ የደረሰው ጥቃትን ተከትሎ ትናንት ለማመላከት እንደሞከር ነው በመረጃችን ላይ ከፌዴራል ሚኒስትር ዴኤታ አንድ ሰውን ጀምሮ ወደ 5 የሚሆኑ የክልሉ ከፍተኛ አመራሮች በቁጥጥር ስር የዋሉበት ሁኔታ አለ። ዛሬ ጠዋት በተጨማሪ ገመቹ አመንቴ የሚባል ነው የክልሉ ግዢና ንብረት ማስወገድ የኤጀንሲ ዋና ዳይሬክተር ነው። ሁለተኛው አድማሱ ወርቃ ነው የሚባለው የክልሉ ገጠር መንገድና ትራንስፖርት ባለስልጣን ምክትል ዋና ዳይሬክተር ነው። እነዚህ ናቸው። ተጨማሪ ወደ 7 አመራሮች ኦልሬዲ በቁጥጥር ስር ውለዋል። ሌሎችም ቢሆን አሁን የህግ ማስከበሩ ተግባር አለበት፣ ችግሩ እንዳይፈታ እያደረገ ነው፣ ሚና አለበት ተብሎ የተለየ በህብረተሰብ የሚመጣ ጥቆማም በተለያየ ማስረጃና መረጃ ላይ ተመስርቶ ክልሉ መንግስት ዛሬም ነገር እርምጃ ከመውሰድና የህግ የበላይነትን ከማረጋገጥ ወደኋላ የሚሉበት ሁኔታዎች አይነው።
ከዚህ በፊት በአካባቢ ጥቃት ሲፈጸም የህወሓት ተላላኪዎች ናቸው የፈጸሙት ይባል ነበር። አሁን ጥቃቱን ለምን ቀጠለ ተብለው ለተጠየቁት ጥያቄ አቶ መለስ ተከታዩም ብለዋል።
ተሸነፈ ተባለ እንጂ እኮ የህግ ማስከበር ዘመቻው ሙሉ በሙሉ አልተጠናቀቀም። ህወሓት የፈጠረው ዝርዝራጅ እኮ ከላይ እስከታች አልጠራም። ይሄ አሁንም ቢሆን ጥቃት ከመፈጸም ወደኋላ እያለ አይደለም። እኛም አሁን ባለን አቋም እንደ ክልል መንግስት ከፌዴራል ጸጥታ መከላከያ ሰራዊትን ጨምሮ ህግ እያስከበርን ነው። ፌዴራል ፖሊሱ እሱን እስከ መጨረሻ ስናጠራ ነው እንግዲህ አካባቢውን አጥርተን ስንጨርስ የሚፈጠር ነገር ካለ ነው የህወሓት እጅ አይደለም ሌላ ነው ብሎ መፈረጅ የሚቻለው በእኔ እምነት እንጂ የዘራው ዘር ሙሉ በሙሉ ተለቅሞ አላለቀም።
በመተከል ዞን ቡለን ወረዳ በኩጂ ቀበሌ ትናንት በንጹሐን ዜጎች ላይ የደረሰውን ጥቃት የአማራ ዲሞክራሲያዊ ንቅናቄ አብን፣ የቤኒሻንጉል ጉምዝ ክልል ብልጽግና ፓርቲና ሌሎችም አውግዘውታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ወደ ተከታዩ የመጽሔት ትንታኔ ርዕስ እንሻገራለን። የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ሚሼል ባሽሌት በኢትዮጵያ በትግራይ ክልል ውስጥ የሚገኙ ሰላማዊ ዜጎች በከፍተኛ አደጋ ውስጥ ይገኛሉ ሲሉ አስጠነቀቁ። በሰፊው የተፈጸሙ መሆናቸው በተነገረው የሰብአዊ መብት ጥሰቶች መካከል አንዳንዶቹም የጦር ወንጀል ሊሆኑ እንደሚችሉ ተናግረዋል። የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጄኔቭ የላከችውን ዘገባ ደረጀ ደስታ ያቀርበዋል።
በትግራይ እየተፈጸሙ ነው የተባሉትን የሰብአዊ መብት ጥሰቶች በብዙ አካባቢዎች የመገናኛ መስመሮች የተቋረጡ በመሆናቸው ለማረጋገጥና መጠናቸውንም ለመግለጽ አስቸጋሪ አድርጎታል። የሰብአዊ መብት ኮሚሽነር ባክሌት ገለልተኛ የሆኑ የሰብአዊ መብት አጣሪ ቡድኖች በክልሉ ተዘዋውረው ሁኔታዎችን ለመገምገም እንዲችሉና እንዲሁም ሰላማዊ ዜጎችን ከጥቃት ለመከላከልና ወንጀል የፈጸሙትንም ለፍርድ ለማቅረብ እንዲቻል አካባቢው ያለምንም ክልከላ ክፍት እንዲደረግም ጠይቀዋል። የኮሚሽነሯ ቃል አቀባይ ሊዝ ትሮሴል እንደሚሉት በአካባቢው የዓለም አቀፉን የሰብአዊ መብትና ሕጎችን የጣሱ ድርጊቶች በሁሉም ወገኖች የተፈጸሙ መሆኑን የሰብአዊ መብት ድርጅት ቢሮ በየጊዜው ሪፖርት እንደሚደርሰው ተናግረዋል። ስለ ሪፖርቶቹም ሲናገሩ
These include artillery strikes on populated areas, the deliberate targeting of civilians,
እነዚህ ሰላማዊ ዜጎች የሚበዙባቸው አካባቢዎችን በከባድ መሳሪያዎች መደብደብን፣ ሰላማዊ ዜጎችን ሆነ ብሎ ማጥቃትን፣ በዘፈቀደ የሚካሄዱ ግድያዎችንና በስፋት የሚካሄዱ ዝርፊያዎችን ያጠቃልላሉ። የአይን ማኞች እንደገለጹት በኤርትራ አዋሳኝ ድንበር አቅራቢያ በመትገኘው ይሁመራ ከተማ ከኖቬምበር 9 እስከ 11 ባሉት ቀናት የከባድ መሳሪያ ድብደባ መፈጸሙን አስታውቀዋል። ከኤርትራ የተተኮሱ በርካታ የከባድ መሳሪያ ጥይቶች የመኖሪያ ቤትና ሆስፒታሎችን ስለመምታታቸውም በርካታ የከተማይቱን ነዋሪዎች አነጋግረናል።
የኢትዮጵያ ወታደሮችና የአማራ ታጣቂ ሚሊሻዎች ሁመራን መቆጣጠራቸውን ትሮሴል ተናግረዋል። ሰላማዊ ዜጎችን መግደላቸውን፣ በሆስፒታል፣ ባንኮች፣ የንግድ ድርጅቶች፣ ገበያዎችና የግል መኖሪያ ቤቶች ላይ ዘረፋዎች ተፈጽመዋል የሚል ክስ መቅረቡንም ገልጸዋል። ትሮሴል በከተማ ውስጥ ተፈጽመዋል ብለው ከዘረዘሯቸው አስደንጋጭ አደጋዎች መካከል እጅግ የከፋውና ብዙ መቶዎች በዋናነትም የአማራ ተወላጆች የተገደሉበትን የኖቬምበር 9ን እልቂት አንስተዋል።
The High Commissioner has previously stressed that if civilians
ከፍተኛ ኮሚሽነሩ ቀደም ሲል አበክረው እንደተናገሩት በአንድ ወገንም ይሁን የግጭቱ ተካፋይ በሆኑት ሁሉም ወገኖች ይሁን በተፈጸመው ጥቃት ሰላማዊ ዜጎች ሆነ ተብለው ተገድለዋል። እነዚህ ግድያዎች ወደ ጦር ወንጀልነት ሊያድጉም ይችላሉ። ተጠያቂነትን ለማረጋገጥና ፍትህን ለማስፈን ገለልተኛ፣ ነጻ፣ ግልጽና ጥልቅ የሆነ ምርመራ ማካሄድ ያስፈልጋል።
የኮሚሽነሯ ቃል አቀባይ ትሮሴል የኤርትራ ወታደሮች ትግራይ ውስጥ መታየታቸው ተፈጽመዋል በተባሉት የጥላቻ ጥቃቶች ከዚያም ጋር በተያያዘው የዓለም አቀፍ ሕግ ጥሰቶች ውስጥ መሳተፋቸውን አስመልክቶ ገና በሚገባ ያልተረጋገጠ ቢሆንም መረጃዎች ወደ ድርጅቱ ቢሮ መድረሳቸውን ተናግረዋል። የኢትዮጵያ መንግስት በበኩሉ የኤርትራ ወታደሮች በግጭቱ ተሳታፊ መሆናቸውን አስተባብሏል። ግጭቱ ከመጀመሩ 7 ሳምንታት በፊት 96,000 የሚሆኑ ኤርትራውያን ስደተኞች በትግራይ በሚገኙ የስደተኞች ካምፕ ውስጥ ተጠልለው ነበር። ከዚያ በኋላ ግን ብዙዎቹ ለደህንነታቸው በመስጋት መጠለያ ካምፖችን ትተው ሸሽተዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ እንደተናገሩት በትግራይ የሚገኙት በርካታ ስደተኞች የተገደሉ፣ የታፈኑና በግዴታ ተይዘው ወደ ኤርትራ የተመለሱ መሆኑን የሚገልጽ ሪፖርት ከወኪሎቻቸው የደረሳቸው መሆኑን ገልጸዋል። በተጠቀሰው ጊዜ አካባቢም ዩናይትድ ስቴትስ የኤርትራ ወታደሮች በኢትዮጵያ ግዛት ውስጥ መገኘታቸውን በመግለጽ ለቀው እንዲወጡ ጥሪ ማስተላለፏም ይታወቃል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ዩኤን ውመን ከተባለው የተባበሩት መንግስታት ድርጅት አካል የሆነ ተቋም ጋር በመተባበር ከታህሳስ 14 2013 አንስቶ ለአራት ቀናት የሚቆይ አውደ ጥናት በአዲስ አበባ ከፍቷል። የአውደ ጥናቱም ትኩረት ሴቶች በምርጫ ወቅት ሊኖራቸው ስለሚገባ ተሳትፎ መሆኑን አዘጋጆቹን ጠቅሶ የዘገበው መለስካቸው አማሃ በኮሚሽኑ የሴቶችና የህፃናት መብቶች ጉዳይ ከፍተኛ አማካሪ ዝናይ ታደሰን በአውደ ጥናቱ ግቦችና ሌሎች ተዛማች ርዕሰ ጉዳዮች ዙሪያ አነጋግሮ ተከታዩን አቀናብሯል።
ወራት በፊት እንደሆነው ያልታሰበ ችግር ካልተፈጠረ በኢትዮጵያ ስድስተኛው አገር አቀፍ ምርጫ በዚህ ዓመት የመጨረሻው ሩብ ውስጥ እንደሚከናወን ይጠበቃል። በዚህ ምርጫ የኢትዮጵያውያት ተሳትፎ ምን ይመስል ይሆን? የኢትዮጵያ ሴቶች ምናልባት በቁጥር ባይበልጡ ግማሽ ያሉን የአገሪቱን ዜጎች ድምፅ የያዙ ናቸው። ይህን ወሳኝ ድምፅ የመያዛቸውን ያህል ግን እስከ ዛሬ በተደረጉ ምርጫዎች ሴቶች በምርጫው ሂደትም ሆነ ውጤት ላይ ከባድ ተጽዕኖ እንደማያሳድሩ የታወቀ ነው። ይህም ባጭሩ ሲገለጽ ዓለም የወንዶች ስለሆነች ነው። ሲዘረዘር ግን ይዘቱም ገጽታውም እጅግ ብዙ ነው። ከመጪው ምርጫ ጋር በተያያዘ የኢትዮጵያ ሰብአዊ መብቶች ኮሚሽን ያዘጋጀውን አውደ ጥናት መነሻ በማድረግ ለኮሚሽኑ የሴቶችና ሕፃናት መብቶች ጉዳይ ከፍተኛ አማካሪ ዝናይ ታደሰ ከዚህ አውደ ጥናት የምትጠብቁት ምንድን ነው አልኳቸው።
በመጪው ምርጫ እንደዚህም ደግሞ ከዛ ባለፈ በሚመጣው የፖለቲካ ህይወት ውስጥ የሴቶች ተሳትፎ ያደገ እንዲሆን ወይም ደግሞ ምርጫው ለስርዓተ ጾታ ምላሽ ሰጪ እንዲሆን ለማድረግ የሚያስችል ፕሮጀክት እየፈጸምን ነው በኮሚሽኑ ከዩኤን ዊሜን ጋር በመተባበር እና እዚህ ፕሮጀክት ውስጥ አንዱ አላማ አድርገን የተነሳ ነው የሚሰሩ የምርጫው ስለስርዓተ ጾታ ምላሽ ሰጪ መሆን እንዲችል የሚሰሩ የግንዛቤና የግፊት ስራዎች አክቹዋሊ ተጨባጭ መሆኑ እነታዎች ላይ የተመሰረተ እንዲሆንና ውጤታማ እንዲሆን ማድረግ ነው። ስለዚህ ከዚህ ስልጠና ምን እናገኛለን? የስርዓተ ጾታ ምላሽ ሰጪ ያልሆነው ለምንድነው ምርጫ ምንም የፖለቲካ ተሳትፎ ያነሰ የሆነበት ምክንያት ምንድነው በሚሉ ጉዳዮች ላይ ልዩ የሆኑ ችግሮችን ነቅሶ ለማውጣት ይረዳል። ከዛም በተጨማሪ ደግሞ እንግዲህ ደጋፊ የሆኑ ደግሞ ሁኔታዎችስ ምንድናቸው? የሴቶችን ተሳትፎ የበለጠ ለማድረግ የተሻለ ለማድረግ ምርጫውን ደግሞ ለስርዓተ ጾታ ምላሽ ሰጪ መሆን እንዲችል ያሉ ደጋፊ የህግና የፖሊሲ ማቀፎች ምን ይመስላሉ? አሰራሮች ምን ይመስላሉ? የሚሉ ነገሮችን ለይተን ለማወቅ እንድንችል ይረዳናል ይሄ እንትን። ከዛም በተጨማሪ እንግዲህ ተጨማሪ የሆኑ የአስተሳሰብ የአመለካከት ችግሮችን አይደንቲፋይ እንድናደርግ ይረዱናል። አንድ እነዚህን ችግሮች ደግሞ ተመስርተን እንዴት አድርገን ነው ፕሮሞት ማድረግ ያለብን የስርዓተ ጾታን እኩልነት በተለይ ከምርጫ እና ከፖለቲካ ተሳትፎ ጋር በማገናኘት ምን አይነት የግፊትና የግንዛቤ ማስጨበጥ ስራዎችን መስራት ይገባናል፣ ምን አይነት ስትራቴጂዎችን መከተል ይገባናል በሚሉ ጉዳዮች ላይ የተሻለ አቅም እንዲኖረን ለኮሚሽናችን በበርካታ ሁኔታ ደግሞ የፕሮሞሽን እና የአድቮኬሲ ስራዎችን ለሚሰሩ ሲቪል ማህበራት አቅም ያሳድጋል በሚል የተዘጋጀ ስልጠና ነው። ስለዚህ ከዚህ ስልጠና እንግዲህ እኛም እንደ ኮሚሽን የምንሰራቸው የሴቶችን ፖለቲካ ተሳትፎ ለማሳደግ የምንሰራቸው የግፊት ስራዎች ስለሚኖሩ ከዛም በተጨማሪ ደግሞ እዚህ ተሳታፊ የሆኑት የሲቪል ማህበራት ለሚሰሯቸው ስራዎች አቅማችን ዳብሮ የተሻለ ውጤታማ ስራዎችን ለመስራት ያግዘናል ብለን እናስባለን።
እንደ በደምሳሰው በኢትዮጵያ ውስጥ በተለይ ከዚህ ከምርጫ ጋር ተያይዞ ሴቶች እንዳይሳተፉ የሚያደርጋቸው ዋና ዋና ነገሮች ናቸው ብላችሁ ገምታችኋቸው አሉ?
ያው እዛም ላይ ጫና የሚያደርገው እንግዲህ ጀነራሊ የስርዓተ ጾታ እኩልነትን እንዳይኖር ያደረጉ ነገሮች ምንድን ናቸው ብለን ስንል መልስ ይሰጠናል። ያና አንዱ ስቴሪዮታይፒንግ ነው፣ ፍረጃ በማለት እናየዋለን እኛ። እንዴት ነው ሴቶች እንዴት ነው የሚታዩት? ወንዶች እንዴት ነው የሚታዩት? በማህበረሰብ ውስጥ በሰዎች እይታ እንዴት ነው የሚታዩት? ሰው ያ የማህበረሰብ ደግሞ አመለካከትና እይታ በአሰራሮቻችን ውስጥ በህጎቻችን ውስጥ በፖሊሲዎቻችን ውስጥ እንዴት ነው ሪፍሌክትድ የሚሆኑት የሚሉትን ነገሮች ከማየት መነሳት እንችላለን። ዋናው ምክንያት ይሄ ይሆንና ነገር ግን ከዛ ጋር ተያያዥ የሆኑ ድህነትን ማንሳት ይቻላል። በተለይ ደግሞ ወደ ሴቶች ስንመጣ የድሆችም ድሆች ናቸው ተብለው ይገለጻሉ እና ይሄ በራሱ ሌላ ችግር ነው። ስለዚህ ያለው የፖለቲካ ምህዳር የምንለው ወይም የሴቶችን በውሳኔ ሰጭነት ሚና ላይ እንዲቀመጡ የሚያደርጉ ሁኔታዎች ከነዚህ አስተሳሰቦች ጋር የተሳሰሩ ከነዚህ ፍረጃዎች ጋር የተሳሰሩ ሆነው እናገኛቸዋለን እና በዋናነት እንግዲህ ችግሮቹ እነኚህ ናቸው ብለን ነው የምናስበው። ነገር ግን ለእነዚህ ችግሮች ደግሞ መሰረት የሆኑ ነገሮች እንዴት አድርገን እናጥፋቸው ወይም እንዴት አድርገን እናቆማቸው በሚለው ላይ ልዩ ትኩረት አድርጎ መስራት እንደሚፈልግ ገብቶናል።
በእኔም ሆነ ምናልባት በብዙ ሰው አስተያየት ይህንን የምንፈልገውን ነገር ለማግኘት እና ተግባራዊ ለማድረግ በዚህ በመጪው የምርጫ ጊዜ በጣም ሊከብድ ይችላል። ግን ምን ያህል የሚከብድ መስሎታል? ይሄ ነገር
ከባድ ይመስለኛል። አንዱ እንግዲህ የሀብትም ጥያቄ አለ። ሀብት ስንል የሰው ኃይል አለ፣ ገንዘብ አለ። ብዙ ጊዜ የሴቶችን እኩልነት የስርዓተ ጾታ እኩልነትን ከማምጣት አኳያ የሚሰሩ ስራዎች ወጥነት እና ቀጣይነት ተከታታይነት እንዳይኖራቸው የሚያደርገው አንዱ የሀብት ውስንነት ነው እና እዛ ላይ ጥሩ የሆነ ስራ ካልተሰራና ምን ፈልገውን ያህል ሰፊ የግንዛቤ ማስጨበጫ ስራ ያለው የግንዛቤ እጥረት ነው ብለናል። ያመለካከት ችግር ነው ብለናል። ለዛ ደግሞ የግድ የግፊትና የግንዛቤ ማስጨበጫ ስራዎች በበርካታ ሁኔታ በቀጣይነት መሰራት መቻል አለባቸው እና ለዛ ምን ፈልገውን ያህል ሪሶርስ ካላገኘን እንደምንፈልገው ያህል ውጤታማ ላንሆን እንችላለን። ነገር ግን ያው ደግሞ መጀመር ደግሞ አለብን። ኮርስ የተጀመሩም ነገሮች ነበሩ። በነዛ ላይ እያዳበርን መሄድ መቻል ይኖርብናል። ቅድም ጠቀስ እንዳደረግከው አንተም የአሁኑ ምርጫ ብቻ ሳይሆን ቀጣዮቹን ምርጫዎች ማሰብ አለብን። ከምርጫውን ቀጥሎ ደግሞ ወዲያውኑ የሚመጣውን የፖለቲካ ህይወትና ምህዳር እዛ ውስጥም ደግሞ ሊቀጥል የሚገባ ስራ መስራት ይኖርብናል።
የቤተሰብን ነጻ በዚህ አኳያ አቋራጭ መስሎታል
አንዱ ስትራቴጂ መሆን አለበት ብዬ አምናለሁኝ። ምክንያቱም ያው እንግዲህ አስተሳሰብ የምንለው ነገር ከህፃንነት ከእድገት ጀምሮ የምናመጣው ነገር ስለሆነ እዛ ላይ ጨምረን መስራት ይኖርብናል። ልክ ነው።
አመሰግናለሁ።
እሺ፣ እኔም አመሰግናለሁ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። ሳይንስና ቴክኖሎጂ ከጉግል ካምፓኒ ከሳምንታት በፊት በድንገት የተሰናበተችው የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ የተባለው የቴክኖሎጂ ዘርፍ ባለሙያ ትምኒት ገብሩ የቀድሞ የስራ ባልደረቦች ትምኒት እድገት ተሰጥቷት ወደ ስራዋ እንድትመለስ በደብዳቤ ጠይቀዋል። ትምኒት ግን ከጉግል ጋር ያለኝ ግንኙነት ሙሉ ለሙሉ አብቅቷል ስትል ለአሜሪካ ድምጽ ተናግራለች። ትምኒት ከስራ የተሰናበተችበት መንገድ ለፈጠረው ጥርጣሬ ጉግል ይቅርታ ቢጠይቅም ትምኒት ግን ይቅርታው ለኔ ያልቀረበም ስትል አልተቀበለችውም። በሰው ሰራሽ ልህቀት ዙሪያ ስላሉ መድሎች ፍትሃዊነት በርካታ ጥናት ያደረገችውንና በድንገትም ከስራዋ በመባረሯ በዓለም ዙሪያ ትልቅ መነጋገሪያ የሆነችውን ትምኒት ገብሩን በስራዋና ከጉግል ጋር በተፈጠረው ውዝግብ ዙሪያ ያነጋገረቻት ስመኝሽ የቆየናት እንደሚከተለው ይቀርባል።
የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ ተመራማሪዋ ትምኒት ገብሩ ትውልድና እድገቷ በአዲስ አበባ ነው። ናዝሬት የሴቶች ትምህርት ቤትም ተምራለች። የኤሌክትሪካል ምህንድስና ባለሙያ ከሆኑት ቤተሰቦቿ ጋር ወደ አሜሪካ ከመጣች በኋላ የአባቷንና የእህቶቿን ፈለግ በመከተል በስታንፎርድ ዩኒቨርሲቲ የመጀመሪያና ሁለተኛ ዲግሪዋን በኤሌክትሪካል ኢንጂነሪንግ ተመርቃ ከአፕል ጋር ሰርታለች። የዶክትሬት ዲግሪዋን ለመማር ተመልሳ ወደ ስታንፎርድ በገባችበት ወቅት ግን የሰው ሰራሽ ልህቀት ጉዳይ የበለጠ የሳባት መጣ። ምክንያቱ ደግሞ በሙያው የጥቁሮች ተሳትፎ እጅግ አናሳ መሆኑና የቴክኖሎጂ ውጤቶች ኢፍትሃዊ መሆን እንደነበር ትምኒት ተናገራለች።
አንደኛው በጣም ያሳሰበኝ ነገር ምንድነው? ይሄ ሁሉ የአርቲፊሻል ኢንተለጀንስ ኮንፈረንሶች ወይ ሌሎች ስብሰባዎች ምናምን ሲሄድ አንድ አፍሪካዊ ወይ አንድ ሌላ ጥቁር ራሱ አላይም ነበረው። ምንም ጥቁር የሌለበት ፊልድ ውስጥ ገብተሽ ከዛ በኋላ ደግሞ የተለያየ ለምን እንደሚጠቀሙበት ስታይ ለጥቁሮች በጣም ጥሩ ያልሆነ ነገር ላይ ሲጠቀሙ ስታያቸው ያሳስብሻል አይደለ? ስለዚህ ለዛ ነው በቃ እንደዚህ አይነት የፍትሃዊነት የአርቲፊሻል ኢንተለጀንስ ፍትሃዊነት ሞያ ውስጥ መግባት የፈለኩት።
ትምኒት የቴክኖሎጂ ውጤቶች አካታችና ፍትሃዊ እንዳልሆኑ ማሳየት የጀመረችው ስታንፎርድ እያለች የሰዎችን የፊት ገጽታ በማየት ማንነታቸውን የሚያውቅ ወይም ፌሻል ሪኮግኒሽን የተባለው መተግበሪያ ላይ በሰራችው ጥናት ነው።
አሁን ለምሳሌ ግራጁዌት ከማድረጌ በፊት ከጓደኛዬ ጆይ ቡሉአሚኒ የምትባል ጋናዊት አሜሪካዊ ከእሷ ጋር አሁን ለምሳሌ የፌስ ሬኮግኒሽን አይነት ፌስ ሬኮግኒሽን ቴክኖሎጂዎች ማለት የአንቺን ፎቶ ለማሽኑን ስትሰጪው አንቺ ማን እንደሆንሽ ይነግርሻል ማለት ነው። እነሱ እንደዚህ አይነት ቴክኖሎጂ አሁን ጥቁሮችና ሴቶች ላይ ስፔሻሊ ጥቁሮች ሴቶች ላይ በጣም እንደማይሰራ በጣም ችግር እንዳለበት አሳየን። ከጠናሁባቸው ነገሮች አንዱ እሱ ነው።
ትምኒት ጥቁሮችም ሆኑ ሴቶች በብዛት በማይገኙበት እንደ ማይክሮሶፍት የመሳሰሉ ግዙፍ የቴክኖሎጂ ኩባንያዎች ውስጥ ፍትሐዊነት፣ ግልጽነትና ስነ ምግባር ላይ ከሚሰሩ ቡድኖች ጋር ሰርታለች። ብዙ ጥናቶችንም አካሂዳለች። የዛሬ 2 አመት ጉግልን ከተቀላቀለች በኋላም የሰው ሰራሽ ልህቀት ስነ ምግባር ዘርፍ ባልደረባ ሆና የቴክኖሎጂ ውጤቶች አካታች ሊሆኑ በሚችሉባቸው መንገዶች ዙሪያ ጥናት ስታካሂድ ቆይታለች። አሁን ከስራ ለመሰናበቷ ምክንያት የሆነውና በቅርቡ ስራ ላይ በዋለ የቋንቋ ቴክኖሎጂ ዙሪያ ያካሄደችው ጥናት ታዲያ ጉግልን ለምን አስቆጣው ስንል ትምኒትን ጠይቀናታል።
እኔ መስለኝ ምክንያቱ የጽሁፉና የኢሜይሉ ብቻ ነገር አይመስለኝም። እኔ መስለኝ ለብዙ ጊዜ ጉግል ውስጥ ስለ ጥቁሮችና ስለ ሴቶች በጣም ብዙ ስለማወራ ይሄንን ምክንያት አድርገው የሚያስወጡኝ ነው የሚመስለኝ። እኔ ምክንያቱም አሁን ለምሳሌ ጽሁፉን ስታዩ ጽሁፉ ስለ ላንጉጅ ቴክኖሎጂ ብዙ ሰዎች እየሰሩበት ያሉት አይነት የላንጉጅ ቴክኖሎጂ ሞዴል ስለ እሱ ነበረ። ማንን ነው የሚጎዳ? ማንን ነው የሚጠቅመው? ምን አይነት ጥቦች አሉ? ምን አይነት ችግሮች ሊመጡ ይችላሉ ብለን እየጠየቅን የጻፍንበት ጽሁፍ ነው። እነዚህ ሁሉ ላንጉጅ ቴክኖሎጂ አብዛኞቹ በእንግሊዝኛ ነው የሚሰሩት እና እንግሊዝኛ ለሚያወራው ሰው ነው የሚጠቅሙት። ዓለም ውስጥ ያለው ሰው እንዳለ እንግሊዝኛ የሚያወራ ሰው አይደለም። ታዲያ እንግሊዝኛ የሚያወሩ ሰዎች እሳ እየተጠቀሙበት ነው? እንደዚህ አይነት ላንጉጅ ቴክኖሎጂ ቋንቋ መፍጠር ስለሚችል፣ የተጽሁፍ መፍጠር ስለሚችል ሚስ ኢንፎርሜሽን ሊኖር ይችላል፣ ኤክስትሪሚዝም ሊኖር ይችላል። ይሄ ደግሞ ሌላ ችግር ነው። ስለዚህ የጻፍነው ምንድነው ጽሁፎች ይሄኛ ይሄን ላንጉጅ ቴክኖሎጂ ከሱ ጋር ተያይዘው የሚመጡት ችግሮች ምን ሊሆኑ ይችላሉ እና እንዴት አድርገን አድረስ ማድረግ እንችላለን? እንደዛ ነበር የጻፍነው።
ጉግል ትምኒት ያካሄደችው ጥናት በሙያው ውስጥ ባሉ ሰዎች ተገምግሞ አስፈላጊውን መስፈርት ባለማሟላቱ ጥናቱ ይቀርብበት በነበረው ኮንፈረንስ ላይ እንዳታካተት ወይም ከጥናቱ ውስጥ ስሟን እንድታወጣ ጠይቋታል። ይህን ለማድረግ ፈቃደኛ ባለመሆኗ ራሷ ባቀረበችው የመልቀቂያ ጥያቄ መሰረት እንዳሰናበታትም ገልጿል። ትምኒት ግን እኔ መልቀቂያ አላቀረብኩም፣ በጉግል የተነገሩት ምክንያቶችም እውነት አይደሉም ትላለች።
አንደኛ ነገር አላባረርናትም፣ ራሷ ናቸው ወጣቻው። እሱ ኦፍ ኮርስ ትክክል አይደለም። ሁለተኛ ነገር ያሉት ደግሞ ምን አሉ? አሁን ለምሳሌ የሳይንቲፊክ ኮንፈረንስ ውስጥ peer review የሚባል ነገር አለ። peer review ማለት ምንድነው? ያንቺን ጽሁፍ ሌሎች እንደ አንቺ አይነት ኤክስፐርት የሆኑ ሰዎች አይተው ፊድባክ ይሰጡሻል። ማን እንደዛ አይነት ፊድባክ እንደሰጠሽ አታውቂም፣ ስማቸውን አታውቂም ማለት ነው። የጄፍ ዲን የጻፈው ኢሜይል ብዙ ሰዎች ምን መሰላቸው? እኔ የሳይንቲፊክ ኮንፈረንስ ውስጥ እንደዚህ አይነት ኤክስፐርቶች ያዩት የሰጡኝን ፊድባክ ስማቸውን ማወቅ የሌለብኝ ሰዎች ማን ናቸው ብዬ የጠየቁኝ መሰላቸው። ሳይንቲስት እንደዛ ማድረግ የለበትም። እውነት ያልሆነ ነገር ሰዎችን መስማት ስለጀመሩ በጣም ብዙ ተጽዕኖ መጥቶብኛል። አሁን ለምሳሌ ፌክ አካውንት የእውነት ያልሆኑ ሰዎች አካውንት ትዊተር ላይ ምናምን እኔም አታክ ማድረግ ጀምረዋል። የተለያየ ነገር መጥቷል። እንደዛ
ጉግልን ጨምሮ በርካታ የቴክኖሎጂ ካምፓኒዎች ብዝሃነትና አካታችነት በድርጅታቸው ፖሊሲ ውስጥ በግልጽ ተቀምጧል። ለጾታና ለዘር እኩልነት እንደሚሰሩም በተለያየ አጋጣሚዎች ይናገራሉ። ይሄ ፖሊሲ ከወሬ ዘለል አይደለም የምትለው ትምኒት ግን በተቃራኒው በቴክኖሎጂ ኩባንያዎች ውስጥ ዘረኝነት በሰፊው እንደሚታይ አጥብቃ ትናገራለች።
ወሬ ብቻ ነው እና ወሬው ደግሞ በጣም ስለበዛ የባሰ ይጎዳናል። ምክንያቱም ምንድነው ሰዎች ወሬውን ስለሚሰሙ ጥቁሮቹ እዚህ መጥተው ወይ እንደዚህ አድርገው የተለየ ነገር ይሰጣቸዋል፣ ጸጥ ብለው ሳይሰሩ እንደዚህ ይሆናሉ እንደዚያ ይሆናሉ ብለው ያወራሉ ማለት ነው። ምክንያቱም እንደዚህ አይነት የዳይቨርሲቲ ኢንክሉዥን በጣም ብዙ ወሬ ስላለ ምን አይነት ችግር እንደሚያጋጥመን አያውቁም ሰዎች። ብዙ ጊዜ ስለ እንደዚህ ነገር እናወራለን፣ ስንት ውይይት አለ፣ ስንት ዶክመንት እንጽፋለን፣ ስንት ስብሰባ እናደርጋለን፣ ግን ከዛ በኋላ ምንም አይነት የተደረገ ነገር አላየሁም። በደንብ የሆነ ነገር እንዲደረግ ከፈለግን ምንድነው ከውይይት የበለጠ ከዶክመንት መጻፍ የበለጠ ነገር ማድረግ አለብን ብዬ ነበር የጻፍኩት።
ትምኒት ከጉግል መባረሯ በብዙሃን መገናኛና በቴክኖሎጂ ዘርፍ ውስጥ ባሉ በርካታ ሰዎች ዘንድ መነጋገሪያ መሆኑን ተከትሎ የካምፓኒው ዋና ስራ አስኪያጅ ሳንደር ፒቻይ በሰራተኞች ዘንድ ለፈጠረው የእምነት ማጣት ይቅርታ ጠይቀዋል። ትምኒት ግን ይቅርታው ለሷ እንዳልተላለፈ በመግለጽ በምትኩ እኔን ነገረኛ ጥቁር ሴት አስመስለውኛል ትላለች።
ይቅርታ ለኔም የቀረበ ምንም ይቅርታ አይደለም፣ ግን የእውነት ይቅርታ አላደረገም። ምንድን ያለው ይቅርታ ያለው ይሄኛው ኢንሲደንት ጉግል ውስጥ ያሉትን ጥቁሮች ጉግል ለእኛ የሚሆን ቦታ አይደለም እያሉ እያሰቡና ነው እና ለሱ ይቅርታ እላለሁ አለ። ትምኒትን ላደረግናት ነገር ይቅርታ እላለሁ አላለም። ትምኒትን ስላባረርናት ይቅርታ እላለሁ አላለም። ትምኒት ደስ ሳይላት ወጥታለች እና እሱ ጥሩ አይደለም እንደዛ ነው ያለው። እኔ ደስ ሳይልኝ ራሴ አይደለም የወጣሁት እነሱ ናቸው አባረሩኝ። ምን አይነት ስቴሪዮታይፕ አለ? አንግሪ ብላክ ወመን ማለት ነገረኛ ጥቁር ሴት ዲኤስክሌሽን ሰላማዊ ማምጣት ምናምን እንደዛ ብሎ ሲናገር እኔ ነገረኛ እንደሆንኩኝ አድርጎ ነው ያሳየኝ።
ትምኒት የቴክኖሎጂ ዘርፉ ኢፍትሃዊ መሆን ጥቁሮችንም ሆነ ሴቶችን ወደ ዘርፉ እንዳይመጡ ሊያግዳቸው አይገባም ትላለች። እንደውም በሙያው ጠንክረው በመስራት ማሸነፍ እንደሚችሉ ሊያሳዩ ይገባል ስትልም ትመክራለች።
እኔ ምለው ምን መሰለሽ፣ እንደዚህ አይነት ሙያ ውስጥ ለመግባት የሚፈልጉ ሰዎች አሜሪካ ውስጥ ያለውና ሌላ አገር ውስጥ ያለውን ነገር ኮፒ ለማድረግ አትሞክሩ። በራሳችሁን ምን እንደሚጠቅማችሁ አስባችሁ ምን አይነት ቴክኖሎጂ መስራት ያለብን ብለን ማሰብ አለብን።
ትምኒት ከዚህ በኋላ ከጉግል ጋር ምንም አይነት ግንኙነት እንደማይኖራትና በአሁኑ ሰዓት ከእርሷ ጋር በተመሳሳይ ሙያ ውስጥ ከምትገኘው ረዴት አበበ ጋር በመሆን ባቋቋመችው ብላክ ኢን ኤአይ የተሰኘ ለትርፍ ያልተቋቋመ ድርጅት ላይ አተኩራ እየሰራች እንደሆነ አስረድታናለች። ቀጣይ የሙያ ጉዞዋንም ገና እያሰበችበት እንደሆነና እስካሁንም ምንም አይነት የቅጥር ጥያቄ እንዳልተቀበለችም ገልጻለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በቅርቡ ከተጠናቀቀው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ጋር የሕዝብ ተወካዮች ምርጫ አብሮ ሲካሄድ መቆየቱ ይታወቃል። በተለይም የሪፐብሊካን ፓርቲ በሚቆጣጠረው የዩናይትድ ስቴትስ እንደራሴዎች ምክር ቤት ውስጥ ውጤቱን በመቀየር አብላጫውን ወንበር ሊያገኙ ይችላሉ የተባሉት የዲሞክራት ፓርቲ አባላት ሳያሸንፉ ቀርተዋል። ይሁን እንጂ በጆርጂያ ክፍለ ግዛት በተካሄደው ምርጫ የሁለቱም ፓርቲ ተፎካካሪዎች ለአሸናፊት የሚያበቃቸውን ድምፅ ማግኘት ባለመቻላቸው ምርጫው ዳግም እንዲካሄድ መወሰኑ ይታወቃል። ተመራጩ ፕሬዝዳንት ጆ ባይደን የበለጠ አቅም እንዲኖራቸውና ትልሞቻቸውንም ያለ ተቀናቃኝ ማስፈጸም ይችሉ ዘንድ ሁለቱን ምክር ቤቶች በዲሞክራት አጋሮቻቸው ስር መዋል ይኖርባቸዋል። የሪፐብሊካን ፓርቲ አባላትም በእንደራሴዎች ምክር ቤት ያላቸውን የበላይነት ይዘው ለመቆየት በጆርጂያ ክፍለ ግዛት በሚደረገው ምርጫ ሁለቱንም ካልሆነም ቢያንስ አንደኛውን መቀመጫ እንኳን ማሸነፍ ይጠበቅባቸዋል። በዚህም የተነሳ ከጆርጂያ ክፍለ ግዛት ለእንደራሴዎች ምክር ቤት የሚደረገው ምርጫ በአገር አቀፍ ደረጃ በመላው ዩናይትድ ስቴትስ መነጋገሪያ ሆኗል። የዚህ ምርጫ ሂደትና ውጤቱ ይነካል ብለው ያመኑ በጆርጂያ ክፍለ ግዛት የሚኖሩ ትውልደ ኢትዮጵያውያንም በልዩ ትኩረት እየተከታተሉ መሆኑን እዚያው ጆርጂያ ክፍለ ግዛት አትላንታ ከተማ የሚኖሩት ዶክተር ኤባ ከድር ይናገራሉ። የኢትዮጵያውያን በአሜሪካ እንግዳ አድርገናቸዋል። የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ነው ያነጋገራቸው።
በሙያቸው የህፃናት ሐኪም የሆኑት ዶክተር ኤባ ከድር ኤባ በዩናይትድ ስቴትስ ጆርጂያ ግዛት የአትላንታ ከተማ ነዋሪ ናቸው። እሳቸውም ሆኑ ሌሎች ኢትዮጵያውያን ምርጫውን እየተከታተሉበት ስላለው ሁኔታ ሲናገሩ እንዲህ ይላሉ።
በጣም በሚገርም ሁኔታ ብዙ ኢትዮጵያን አትሊስት በጆርጂያ ያሉት ኢትዮጵያን ወንድሞቻችን እና እህቶቻችን እንዲሁም ከሌላ አውት ኦፍ ስቴት ያሉ ኢትዮጵያኖች በጣም ይህንን ምርጫ እየተከታተሉ ነው። አንዳንዶቹ በኢትዮጵያን ሬዲዮ ይከታተላሉ። በተለይ ዊኬንድ ላይ ባሉ የኢትዮጵያን ማጋዚኖችም አሉ ሎካሊ የሆኑ አዝ ዌል አስ የሶሻል ሚዲያ በፌስቡክ ዋትሳፕ የሆነ ግሩፖች አሉ። ብዙ ይህንን የሚከታተሉ ኢትዮጵያኖች ወንድሞችና ኤርትራን ወንድሞችና እህቶቻችን አሉ እና በጣም ኢንቮልቭድ ሆነዋል። ኢቨን መምረጥ የማይችሉ ኤሊጅብል ያልሆኑት እንኳን የመምረጥ ጊዜያቸውና ችሎታቸው እስኪደርስ ድረስ አትሊስት በቮለንቲርነት በማስተማር በመማር በጣም ኢንጌጅድ ሆነዋል።
ምርጫው የኢትዮጵያውያንንም ሆነ የመላውን አሜሪካውያን ትኩረት ሊያገኝ ስለቻለበት ሁኔታም ሲያስረዱ ከእያንዳንዱ የአሜሪካ ክፍለ ግዛት ሁለት ሁለት የሴኔት ምክር ቤት አባላት የሚመረጡበትን መንገድ ጭምር በማስረዳት አብራርተዋል። ከአንድ ክፍለ ግዛት በአንድ ጊዜ ለምርጫ መቅረብ የሚችለው አንድ የሴኔት እጩ ሆኖ እያለ በጆርጂያ ግን አሁን ለምን ሁለት ሴኔተሮች በተመሳሳይ ጊዜ ለውድድር ሊቀርቡ እንደቻሉም ዶክተር ኤባ እንደሚከተለው አስረድተዋል።
ሁለቱ ሴኔቶች የሚላኩት በአጠቃላይ ከ50 ስቴቶች 100 ሴኔት ሆነው እነዚህ ሴኔተሮች ከፍተኛ አስተዋጽኦ አላቸው። ህግ በማውጣት የፕሬዚደንቱን ዲሲዥኖች በመቃወም በማገዝ ትልቅ አስተዋጽኦ የሚያደርጉ ባለስልጣን የፖለቲካል ሰዎች ናቸው። ኖርማሊ የነዚህ የሚመረጡ ሴናተሮች እያንዳንዳቸው የስድስት ዓመት ተርም አላቸው እና የሚመረጡትም ሁለቱም በአንድ ላይ ሳይሆን አሁን ጆርጂያ ላይ እንዳለው በተለያየ ጊዜ ስታገርድ አድርገው ወይም በተለያየ ጊዜ በየአራት ዓመቱ አንደኛው ይመረጣል፣ ሌላው ደግሞ በሚቀጥለው አራት ዓመት ይመረጣል። ይህንን ኤሌክሽን ስፔሻል ያደረገው ዘንድሮ ላይ ሁለቱም የጆርጂያ ሴኔት ካንዲዴቶች በአንድ ላይ ለውድድር ቀርበዋል። ምክንያቱም ከዚህ በፊት የነበረው አንደኛው የጆርጂያ ሴኔተር ሪፐብሊካኑ በህመም ምክንያት ተርሙን ለመጨረስ ጊዜውን ስላልጨረሰ ስፔሻል ኤሌክሽን ተደርጎ የሚቀረውን ሁለት ዓመት ተርም አንደኛው ሴኔት ካንዲዴት የስፔሻል ኤሌክሽን ይሆናል። የሚቀጥለው ሁለተኛው የሴኔት ውድድር ደግሞ ሬጉላር የስድስት ዓመት ተርሙን የሚወዳደሩበት ሁኔታ ነው።
ዶክተር ኤባ ምርጫው በሁለቱ ፓርቲ ሴኔተሮች ብቻ የተወሰነ ሳይሆን በጆርጂያ ክፍለ ግዛት የተለያዩ ውሳኔዎችን የሚያሳልፉ የሌሎች ባለስልጣናት ምርጫንም የሚያካትት መሆኑንም አስታውሰዋል።
በዚህ አጋጣሚ ደግሞ በእነዚህ ረናፍ ወይንም ድጋሚ ምርጫ ላይ ከሁለቱ ሴኔተሮች ሌላ በጆርጂያ ስቴት የፐብሊክ ሰርቪስ ኮሚሽን ማለትም ብዙ የኢንቫይሮንመንታል የኮረንቲ ፕራይስ ሴት የሚያደርጉ የኢንተርኔትን ህጎች የሚያወጡና የሚከታተሉ የኮሚሽነሮች አሉ። በሱም ደግሞ ሶስተኛ ተወዳዳሪ አለ። ከሁለቱም ፓርቲዎች የሚወዳደሩ አሉ።
የሴኔተሮቹ ውድድር ግን በጆርጂያ ግዛት ብቻ ሳይወሰን የመላው አሜሪካን እድል ለመወሰን ወሳኝ ሚና እንደሚኖረውም በመጥቀስ በአሜሪካ የፖለቲካው ማህበረሰብ ዘንድ ከፍተኛ ስፍራ እንደሚሰጠው ይናገራሉ። ዶክተር ኤባ የምርጫውም ውጤት ምን ሊያስከትል እንደሚችል ሲገልጹ ይህንን ብለዋል።
አሁን ባለንበት ጊዜ ባለው ቁጥሮች 50 ሪፐብሊካን ሴኔተሮች አሉ፣ 48 ደግሞ ዴሞክራት እና ኢንዲፐንደንቶች ከብዙ ጊዜ ከዴሞክራቶች ጋር አብሮ የሚመርጡ አሉ። ሁለቱ ዴሞክራቶች ካሸነፉ የሁለቱ ፓርቲ እኩል ይሆናል። 50 ዴሞክራት 50 ሪፐብሊካን ይሆናሉ። በኮንስቲቱሽናል ሎ የቫይስ ፕሬዚደንቱ ወይም ምክትል ፕሬዚደንቷ ዴሞክራቲክ ኤሌክት ሃሪስ ታይ ብሬከር ወይም የማሸነፉን ስለምትወስን ሴኔቱን ኮንትሮል የሚያደርገው ዴሞክራት ይሆናል ነው። ሁለቱ ሪፐብሊካኖች ወይም አንዱ ሪፐብሊካን እንኳን ቢያሸነፍ ሪፐብሊካኖች የሴኔት ቼምበሩን ኮንትሮል ማድረግ ይችላሉ እና ይሄ በጣም ትልቅ ኮንሲኩዌንስ ወይም ውሳኔ ያለው ኤሌክሽን ነው፣ በተለይ ለአሁን ላለው ጀኔሬሽን።
ዶክተር ኤባ ከድር በምርጫው ሂደት ውስጥ ያላቸውንም የግል ተሳትፎ እና ምክንያቶቻቸውን ጭምር እንደሚከተለው ይገልጻሉ።
እዚህም ሀገር ባልወለድም የዚህ ሀገር ሲቲዝን ብዙ ሀገር በመቆየት እንደ ማንኛውም ሲቲዝን ያለን የተሰጠን የመምረጥ ችሎታ ስላለኝ እንደ ሲቲዝን እኔም ባለቤቴም እና ልጆቼም በእድሜያቸው ድረሱ ይመርጣሉ። ግን ሌላው ደግሞ ጊዜን ተጠቅሜ ሌላዎቹ መምረጥ ያልቻሉትን ወይንም እውቀት የሌላቸውን የሀገራችን ሰዎች ያላቸውን የፖለቲካል ችሎታና ራይት ኤክሰርሳይዝ እንዲያደርጉ እየሞከርኩ ነው። እኔ አይ አም ፓርት ኦፍ የአንድ ኮዋሊሽን ሜምበር ነኝ ጆርጂያ ውስጥ። ይሄ ኮዋሊሽን የሚባለው የኢትዮጵያና ኤርትራን ፎር ጆርጂያ የሚል ኮዋሊሽን ነው። የኢትዮጵያና ኤርትራን ኮሚኒቲ ያጠቃልላል፣ ኮሚኒቲ ሴንተሮች ያጠቃልላል። የሀበሻ ቮት የሚባል ኦርጋኒዜሽን አለ። እንዲሁም የኢትዮጵያን ፎር ባይደን ሃሪስ በናሽናል በኩል የፕሬዚደንት ኤሌክት ባይደን እና ቫይስ ፕሬዚደንት ሃሪስ የሚያስመረጠው ግሩፕ አለ። የዩት ፕሮፌሽናሎች አሉ እና ብዙ ቮለንቲሮች ያሉበት የተጠቃለለ ኮዋሊሽን ነው ወይም ግሩፕ ነው። እኛ አላማችን በአዘ ቮለንቲር በዙም እና በሌሎችም ስብሰባ አጋጣሚዎች እየተጠቀምን በሬዲዮም ሆነ በፕሪንት ሚዲያ እየተጠቀምን ሰውን መቀስቀስ፣ ለማን መምረጥ እንዳለባቸው ማሳወቅ፣ መቼ ቀኑ እንደሚመረጡ እና ለሚመርጡበት ምክንያት ምን እንደሆነ ለማስተማርና ለመማርም እየሞከረን ነው።
ዶክተር ኢባ እንደሳቸው ሁሉ ሌሎችም ኢትዮጵያውያን በዚህ ምርጫ ለምን መሳተፍ እንዳለባቸው በዝርዝር አስረድተዋል። በጆርጂያ በዚህ አመቱ ፕሬዝዳንታዊ ምርጫ ተመራጩ ፕሬዝዳንት ጆ ባይደን ያሸነፉት በ14000 ድምጽ ልዩነት መሆኑን ትኩረት እንዲሰጠው አሳስበዋል። እሳቸው እንደሚሉት በጆርጂያ መምረጥ ይችላሉ ከተባሉት 18000 ኢትዮጵያውያን መካከል ምን ያህሉ ለመምረጥ እንደተመዘገቡ ባይታወቅም በፕሬዝዳንታዊ ምርጫ ወቅት በጆርጂያ ለውጥ ካመጡት 14000 መራጮች አንጻር የኢትዮጵያውያኑ ድምጽ ሊጫወተው የሚችለው ድርሻ ቀላል አለመሆኑን ገልጸዋል። አድማጮቻችን፣ ከዶክተር ከድር ኤባ ጋር ያደረግነው ውይይት በዚህ አላበቃም። ሙሉውን ዝግጅት በድረገጽና ማህበራዊ ሚዲያዎቻችን መከታተል የምትችሉ መሆኑን እንገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ ጃሃድ ሰርዋን ሙስጣፋ የተባለ ሰው ያለበትን ቦታና እንዲያዝ የሚያስችል መረጃ እየፈለገች ነው ሲል የዕለቱ ርዕሰ አንቀጽ ጽሑፉን ጀምረዋል። ከአሸባሪ ድርጅት ጋር ሆኖ በመዋጋት ከፍተኛ ቦታ ያለው የአሜሪካ ዜጋ መሆኑን ርዕሰ አንቀጹ ጠቅሷል። ሳንዲያጎ ካሊፎርኒያ ያደገው ሙስጣፋ ለዓመታት ያህል አልሸባብ ከተባለው አሸባሪ ድርጅት ጋር ሲሰራ ቆይቷል። ይህ ድርጅት በሶማሊያና በሌሎች የአፍሪካ ሀገራት ሞትና ጭንቅ ያስከተለ ነው። አልሸባብ የአሜሪካ ዜጎችንና ንብረቶችንም ኢላማ ሲያደርግ መቆየቱን ርዕሰ አንቀጹ አውስቷል። ባለፈው 10 ዓመት ሙስጣፋ በአልሸባብ የፈንጂ ክፍልን የሚያካትቱ የአመራር ቦታዎችን ይዞ ቆይቷል። ከ11 ዓመታት በፊት ዩናይትድ ስቴትስ 3 ከአሸባሪነት ጋር የተያዙ ክሶች መስርታበታለች። ከ9 ዓመታት በፊት ደግሞ የዩናይትድ ስቴትስ ፌዴራል የምርመራ ቢሮ በጥብቅ በሚፈለጉ አሸባሪዎች ስም ዝርዝር ውስጥ አስገባው። ከ7 ዓመታት በፊት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፍትህ ሽልማት የተባለው ፕሮግራም ሊያሳስረው የሚችል መረጃ ላቀረበ ሰው እስከ $5 ሚሊዮን የሚደርስ ጉርሻ ለመክፈል ቃል መግባቱን ርዕሰ አንቀጹ ጠቁሟል። አምና ታህሳስ ወር ላይ በተደረገ ጋዜጣዊ ጉባኤ የዩናይትድ ስቴትስ የደቡባዊ ካሊፎርኒያ ጠበቃ ሮበርት ብሬወር እና በሳንዲያጎ ልዩ የፌዴራል ምርመራ ቢሮ ኃላፊ ስካት ብራነር ሙስጣፋ እንደ አውሮፓ አቆጣጠር እስከ የካቲት 2017 ዓ.ም በነበረው ጊዜ ውስጥ ፈጸማቸው ላሏቸው ወንጀሎች ክስ መስርተውበታል። ብራነር ያብራራሉ።
We believe Mustafa has played and will continue to play an active role in terrorist acts by Al-Shabaab.
ሙስጣፋ አልሸባብ በሚፈጽማቸው አሸባሪ ተግባራት ውስጥ በሚገባ ሲሳተፍ የቆየ ሲሆን አሁንም ቀጥሏል። ስለሆነም አሸባሪ ተግባሩ መቆም አለበት። የፌዴራል የምርመራ ቢሮና አጋሮቻችን አሸባሪ ተግባሮችን ለመከላከል መስራቱን አናቆምም። ስለሆነም እርዳታችሁን እየጠየቅን ነው። የአልሸባብን የጥቃት ተግባር ማሰናከሉን መቀጠል አለብን።
ሙስጣፋ ሶማሊያ ይኖራል ተብሎ ይታመናል። የቆዳው ቀለም ነጭ ሲሆን የአይኑ ቀለም ሰማያዊ ነው። ቁመቱ ረጅም ነው። ቀኝ እጁ ላይ ጠባሳ አለው። አረብኛ፣ ሶማሊኛና እንግሊዘኛ ይናገራል። በየመን፣ በኢትዮጵያ፣ በኬንያና በሌሎችም የአፍሪካ ሀገሮች ሊዘዋወር ይችላል። ስለ ጃሃድ ሰርዋን ሙስጣፋ የምታውቁት ነገር ካለ በ1-800-225-5324 ስልክ ደውሉ ወይም ደግሞ tips.fbi.gov በሚል የኢንተርኔት መስመር መረጃችሁን አቀብሉ። በአቅራቢያችሁ ላለ የዩናይትድ ስቴትስ ኤምባሲ ወይም ቆንስላንም ማሳወቅ ትችላላችሁ። መረጃው ሁሉ በምስጢር ይያዛል ሲል የዕለቱ ርዕሰ አንቀጽ ጽሑፉን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ በኤፍኤም 94.3 በአሃዱ ራዲዮ እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉ አከበደ፣ ከፕሮግራም አቀናባሪው አብርሃን ኃይሉ፣ ከዕለቱ ዋና አዘጋጅ ሰለሞን አባትና ከተቀሩም ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።